ይህ የምስራች ድምጽ ነው። በምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ሬዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ አሁን ይጀምራል። ለዛሬ ምሽት የተዘጋጀው ፕሮግራም ከኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ ቁጥር 7 ድረስ ይሆናል። አብረን እንከታተል።
ዛሬ የእግዚአብሔር ያምላካችን ፈቃዱ ሆነና ከቃሉም ማድ እንድንመገብ የእግዚአብሔር ፈቃዱ ሆኗል። ምናልባት በመውጣትና በመውረድ ብዙ የተካከዛችሁ ብዙ የተደናቀፋችሁ ያሰባችሁት ያቀዳችሁ ሁሉ ከግብ ሳይደርስ ቀርቶ ያዘናችሁ ልትኖሩ ትችላላችሁ። እግዚአብሔር አምላካችን ነፋስም ባይኖር ደመናም ባይኖር ማዝነብን ያውቅበታል ዝናብን። አው ምንም ከሌለ ነገር እግዚአብሔር አንዳች ነገርን ድንቅ ነገርን መስራትን ያውቅበታልና በእርሱ ፊት ዝምን በል። የኔና የናንተ ቅድ ከእግዚአብሔር ቅድ ጋር አኩል አይራመድ ይችላል። ለኔና ለናንተ እግዚአብሔር የሚያስባትን ሐሳብ ያውቃል። ይህ ደግሞ ያበበ ቃል አይደለም፣ መጽሐፍ ቅዱሳዊ ቃል ነው። በጊዜው ግን ነገሮች አው ሊያናድዱን ሊያበሳጩን ሊያስተክዙን ሊያሳስቡን ይችላሉ። ምናልባት ቀንበሩ ከብዶባችሁም ሊሆን ይችላል። መቼ የኔ ነገር መልስ ያገኛል የምትሉ በእግዚአብሔር ፊት የምታጉረመርሙ ልትኖሩ ትችላላችሁ። እግዚአብሔር ትላንትናም ዛሬም ለዘላለምም ያው ነው። እግዚአብሔር በጊዜው መስራት ያውቅበታል። ደመናም ባይኖር ቅድም እንዳልኩት ነፋስም ባይኖር እግዚአብሔር ማዝነብን ያውቅበታልና ጸጥ እንበል። ደመናም ባይታይ ነፋስም ባይነፍስም ይቻለዋል ከፌዶም ያስምድር ወንዝ ይፈስልናል የማስነው ጉርጓድ ሸለቆ ይሞላል። እርሱ እግዚአብሔር ነው ለእርሱ ምን ይሳናል። አይተናል አይተናል ለእርሱ ምን ይሳናል። ተራራውን ሜዳ ማደጋው ክፈታል። በምድረ በዳ ውስጥ ብርሃን ያበልቃል። ለእግዚአብሔር ከቶ ምን ይሳናል። አይተናል አይተናል ለእርሱ ምን ይሳናል። ተራራውን ታድሷል በሚሆነ ሁሉ ተመስገን ድለናል። አይተናል አይተናል ለእርሱ ምን ይሳናል። ተራራውን ሜዳ ማድረጊያው ክፈታል። በምድረ በዳ ውስጥ ብርሃን ያበልቃል። ለእግዚአብሔር ከቶ ምን ይሳናል። አይተናል ለእርሱ ምን ይሳናል። ተራራውን እግዚአብሔርን የሚሳነው ምንም ነገር የለም። ስሙ ለዘላለም የተመሰገነ ይሁን። ወገኖቼ በዚህን ሰዓት በእግዚአብሔር ፊት ሁላችን ታስበናል። በተራራ ላይ የምትኖሩ ሁሉ ነገር ተሳክቶላችሁ በመፈንደቅ በደስታ የምትመላለሱ ልትኖሩ ትችላላችሁ። ደስታችሁን በእግዚአብሔር ፊት በዚያው ጠብቁ። በእግዚአብሔር ፊት በንጽህናና በቅድስና በመመላለስ አዎ አንተ አለ ጌታዬና አምላኬን መደገፊያዬን መኩሪያዬን በሉት። እግዚአብሔር ይባርካችሁ። ምናልባት ደግሞ በመተካከዝ ቀደም ብዬ እንደተናገርኩት በብዙ ሐሳብ ውስጥ ያላችሁ የቋጠሮ ገመድ አልፈታላችሁ ብሎ ደግሞ በመጨነቅ በማስላት በመደመርና በመቀነስ ውስጥ ያላችሁም ልትኖሩ ትችላላችሁ። እግዚአብሔርን ወዳጆቼ ምን ይሳነዋል? ትላንትናና ከትላንት ወዲያ ያየነው በግርማ በመገሱ በፊት ለፊታችን ያለፈው ንጉሳችን እግዚአብሔር ዛሬም ድንቅ አምላክ ነው። ዛሬም ንጉሳችን ነው። ሁኔታዎች ፈጽሞ ልባችንን ሊያርዱት፣ ልባችንን ሊያከብዱት፣ ልባችንን ሊያሸፍቱት ፈጽሞ መቻል የለባቸውም። እግዚአብሔር አሸናፊ ነው። ሰባሪውን ኢየሱስን ከፊት ለፊት አስቀድሙ። ያን ጊዜ በልልታና በሆታ በፊቱ እንወጣለንና ስሙ ይባረክ። እንድሪያስ በዚህ ዝማሬ ስላገለገለን ባለበት ስፍራ እግዚአብሔር ኑሮውን ይባርክ እያልን ወደ ጸሎት እናልፋለን። እግዚአብሔር ሆይ እናመሰግንሃለን። በዚህ ጊዜ እኛንም በዚህ ያለነውን በተለያየ አይነት ሁኔታ ውስጥ ነው በራዲዮናቸው ዙሪያ ተሰብስቦ ያሉትን ወገኖቻችንን ሁሉ እንድታስባቸውና እንድትመለከታቸው አሁንም ደግሞ ልመናችንን እግዚአብሔር ወየ ልብስትን ፋሳችንን ሁሉ ስላደመጥክና መልስ ስለሆንከን እናመሰግንሃለን። እግዚአብሔር ወይ ክንድህ ዝሎ አያውቅም። አንድ ቀን ታከተኝ ብለህ አታውቅም። አንድ ቀን እግዚአብሔር ደክሞኛል ብለህ ወንበርህን ጌታ ሆይ መቀመጫህን ስልጣንን ለሌላ አሳልፈህ ሰጥተህ አታውቅም። ሁሌም ጌታን፣ ዛሬም ጌታን፣ ወደፊትም ጌታን። ስለዚህ ነፍሳችን አንተን ተስፋ ታደርጋለች። እግዚአብሔር ሆይ በዚህ ጊዜ ጌትነትን በእያንዳንዳችን ነገሮች ላይ በእያንዳንዳችን ሕይወት ላይ እንድትገልጥና እንድታረጋግጥ ወደ አንተ እንጸልያለን። እግዚአብሔር አባቴና አምላኬ ከምንለምነው በላይ አንተ ደግሞ የውስጣችንን ስለምትረዳና መልስ ስለምትሆነን ስምህ ይባርክ። በዚህ ጊዜ በመካከላችን ተገኝተ ቃልህን ባርክልን። እንድንረዳው አስተማሪውን መንፈስ ቅዱስ ላክልን። ድካማችንን ሁሉ ይቅር በል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አድማጮቼ ዛሬ ኦሪት ዘፍጥረት ምዕራፍ 3ን ትምህርት እንጀምራለንና እንደ ወትሮ ሁሉ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ 3ን አውጡ። የዚህ ኦሪት ዘፍጥረት ምዕራፍ 3 አብይ ሐሳቡ እባብ የእግዚአብሔርን ቃል ማጣመሙ፣ አዳምና ሔዋን የእግዚአብሔርን ቃል መተላለፋቸው፣ የወደፊቱን በተመለከተ እግዚአብሔር እቅድ ማውጣቱ፣ ሰዎችን ለማዳን እግዚአብሔር ያዘጋጀው እቅድ የሚሉት ናቸው። ዘፍጥረት ምዕራፍ 3 በመጽሐፍ ቅዱስ ውስጥ በጣም አስፈላጊ ከሚባሉ ምዕራፎች አንዱ ነው። አንድ ምሁር እንደሚናገሩት ምዕራፍ 3 አበይት የመጽሐፍ ቅዱስ መልእክቶች የሚያጠነጥኑበት ምዕራፍ ነው ብለዋል። ይህንን ከተጠራጠርን እንዲህ እናድርግ። ዘፍጥረት ምዕራፍ 1ና 2ን እናንብብ። ምዕራፍ 3ን ግን እስቲ እንለፈው። በዚህ ሁኔታ ከምዕራፍ 4 ጀምረን እስከ ምዕራፍ 11 ድረስ እንዝለቅ። እውነቴን ነው የምላችሁ፣ አንድ ባዶ ነገር፣ አንድ ጎደሎ ነገር እንዳለ ይሰማችኋል። ምዕራፍ 3ን ሳታነቡ ብትቀሩ ማለቴ ነው። መሞላት ያለበት ባዶና ጎደሎ ነገር ለምሳሌ ያክል በምዕራፍ 1ና በምዕራፍ 2 እንደምንመለከተው የሰው ልጅ ምንም በደል አልነበረበትም። ሁሉም ነገር መልካም ነበር። ከእግዚአብሔር ከአምላኩም ጋር ደስ የሚያሰኝ ብረት ነበረው። ምዕራፍ 3ን ዘለን ከምዕራፍ 4 እስከ ምዕራፍ 11 ያሉትን ክፍሎች ስናነብ ቅናትን፣ ቁጣን፣ ግድያን፣ መዋሸትን፣ አመፃንና ሌሎችንም ነገሮች እናያለን። እንግዲህ እዚህ ላይ የሚነሳው ጥያቄ እነዚህ ነገሮች ከየት መጡ? ኃጢአት እንዴት የት ተጀመረ? መቼ ተጀመረ? የሚሉትን ነገሮች ማሰላሰል ማሰብ ማውጠንጠን እንጀምራለን። በበኩሌ እነዚህ ነገሮች የተጀመሩት ምዕራፍ 3 ውስጥ እንደሆነ መቀበል ይከብደኛል። ከሰው ጋር በተያያዘ መልኩ ስናየው ግን እነዚህ ነገሮች ሁሉ የተጀመሩት ወይም የጀመሩት እዚሁ ምዕራፍ 3 ውስጥ ነው ማለት ነው። አዎ እነዚህ ነገሮች ሁሉ የጀመሩት ቅናትን የመሰሉ ቁጣ፣ ግድያን፣ መዋሸትንና አመጻን የመሳሰሉ ነገሮች የጀመሩት ኦሪት ዘፍጥረት ምዕራፍ 3 ውስጥ ነው ማለት ይቻላል። እዚህ ላይ ዘፍጥረት ምዕራፍ 3ን በተመለከተ አንድ ሰው በሚከተሉት ሐሳቦች አስፍሯል። በሰው ልጆች ታሪክ መድረክ ላይ እየተከወነ ያለው ለ6000 ዓመታት የቀጠለውና ገና ያልተጠናቀቀው ድራማ ወይም ቲያትር የተጀመረው እዚህ ነው። ብልሹ ስለሆነው የዘመናችን ሰው ሁኔታ መለኮታዊ ገለጻን የምናገኘው ከዚሁ ከምዕራፍ 3 ነው። የጠላታችን የሰይጣን ተንኮልና ሴራ ምን ያክል የረቀቀ እንደሆነ የምንመለከተው በኦሪት ዘፍጥረት ምዕራፍ 3 ውስጥ ነው። የእግዚአብሔር መለኮታዊ ጸጋ ካረዳው በቀር በጽድቅ መንገድ ለመጓዝ ምን ያክል ደካማና አቅመቢስ እንደሆነ የሚያሳየን ይህ ምዕራፍ ነው። የኃጢአትን መንፈሳዊ ውጤትና የሰው ልጅ ከእግዚአብሔር ለመደበቅ ያደረገውን ሙከራም በዚሁ በምዕራፍ 3 ውስጥ እናያለን። በኃጢአት ለወደቀ ሰው እግዚአብሔር ያለውን ዝንባሌ የምንመለከተውም ከዚሁ ከኦሪት ዘፍጥረት ምዕራፍ 3 ነው። ሰዎች ለሞራል ውድቀታቸው የራሳቸውን መንገድ እንደ መፍትሄ ማቅረባቸው ከባሪያቸው ጋር ምንኛ የተቆራኘ እንደሆነ የምንመለከተው ኦሪት ዘፍጥረት ምዕራፍ 3 ነው። ከዘፍጥረት ምዕራፍ 3 እጅግ ከባድ የሆነውን የሰው ልጅ ችግር ለመፍታት እግዚአብሔር ስላቀረበው መለኮታዊ መፍትሄ እንማራለን። በቅዱሳት መጻሕፍት ሁሉ ደግመን የምንመለከተው ያ አስደናቂ ትንቢት መነሻው ከዚህ ምዕራፍ መሆኑን ነው። ያላንዳች አገናኝ ወይም መካከለኛ የሰው ልጅ ወደ እግዚአብሔር መቅረብ እንደማይሆንለት የምንመለከተው ከዚሁ ከኦሪት ዘፍጥረት ምዕራፍ 3 ውስጥ ነው። እባቡ በእግዚአብሔር ቃል ላይ ጥርጥር ስለመፍጠሩ የሚያወሳውን ክፍል ደግሞ ቀጥለን እንመለከታለን። እዚህ ላይ ለሰው ልጅ መፈተን የሁኔታዎችን መመቻቸት እንመለከታለን። እስቲ ቁጥር 1ን እናንብበው። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አላት ይላል። የባብን ጥያቄ በደንብ ተመልከቱ። እዚህ ላይ ወገኖቼ አንድ ጥያቄ መነሳት ይችላል። ለመሆኑ ለምንድን ነው ሰው እንዲፈተን የተፈለገው? ምዕራፍ 1ና 2 ውስጥ የሰው ልጅን የምንመለከተው ምንም በደል እንደሌለበት ነው። እንዲህ ስለተባለ ግን ጻድቅ ነበር ማለት አይደለም። ጽድቅ ምን ማለት ነው? ጽድቅ ማለት በፈተና ዘልቆ መውጣት አለመበደል ማለት ነው። አያችሁ አድማጮቼ፣ ፈተና ሁለት አይነት ውጤት አለው። ሰዎች በፈተና ይጠነክራሉ፣ ይበረታሉ፣ ወይንም ደግሞ በተቃራኒው ይወድቃሉ፣ ይጠፋሉ። ሰዎች እውነተኛ ባህሪን ማዳበር ይኖርባቸዋል። እውነተኛ ባህሪ የሚዳብረው ደግሞ በፈተና ነጥሮ ሲወጡ ብቻ ነው። የሰው ልጅ የተፈጠረው ከኃላፊነት ጋር ነው። እግዚአብሔርን የማክበር፣ እግዚአብሔርን የመታዘዝ፣ እግዚአብሔርን የማገልገልና ለመለኮታዊው አስተዳደር የመገዛት ኃላፊነት አለበት የሰው ልጅ። ሰው ራሱን አልፈጠረም። ሰውን የፈጠረው እግዚአብሔር ነው። መልካሙንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ትሞታለህና ተብሏል። ዘፍጥረት ምዕራፍ 2 ቁጥር 17። አዎ እንዲህ በማለት እግዚአብሔር አዳምን ሲያዘው እንዲሁ ለመናገር ብቻ አልነበረም። የሚበላ ፍሬ ያለው በገነቱ ውስጥ የሚገኝ ያ ዛፍ ብቻ አልነበረም። ከዚያ ዛፍ ፍሬ ወስዶ ካልበላ በቀር ሌላ ምንም የሚበላው ባይኖረው ኖሮ አንድ ነገር ነበር። ከዚያ ፍሬ ወስዶ እንዳይበላ መታዘዙንም አጠያያቂ ያደርገው ነበር። በገነት ውስጥ ፍሬ ማፍራት የሚችሉ ዛፎች በብዛት ነበሩ። ስለዚህም ሰው ይህን የተከለከለ ዛፍ ፍሬ ወስዶ መብላት አልነበረበትም። የእግዚአብሔርን ትእዛዝ በማፍረሱ ሰው ሙሉ በሙሉ ተጠያቂ ሆኗል። አሁን ባነበብነው በመጀመሪያው ቁጥር አንደኛው ቁጥር ማለት ነው፣ ምዕራፍ 3 ቁጥር 1 ስለ እባብ ይናገራልን? ለመሆኑ እባቡ ከየት መጣ? እንዴትስ ወደ ኤደን ገነት ሊገባ ቻለ? የሚሉት ጥያቄዎች ሊነሱ ይችላሉ። እዚያ መገኘቱን እንጂ እንዴት ሊገኝ እንደቻለ፣ እንዴት ወደ ኤደን ገነት ሊገባ እንደቻለ ለኔና ለናንተ ምንም የተገለጸ ነገር የለም። ክፉ ዓላማውን ለመፈጸም ሰይጣን በባቡ ተጠቀመ። ዛሬስ ቢሆን ሰይጣን በሰዎች የሚጠቀመው በተመሳሳይ መልኩ አይደለምን ወዳጆቼ? ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲጽፍ ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና ብሏል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14። የዮሐንስ ራእይ ደግሞ ከማንኛውም የቅዱሳት መጻሕፍት ይልቅ ስለ ሰይጣን የሚናገረው ጉዳይ አለው። ራእይ ምዕራፍ 12 ቁጥር 9ን ተመልከቱ። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ ይላል። ራእይ 20 ቁጥር 2 ደግሞ የቀደመውንም እባብ የተባለውን ያዘው ሺህ ዓመትም አሰረው ይላል። እንደምንረዳው ኢሳይያስ ምዕራፍ 14 እና ሕዝቅኤል ምዕራፍ 28 የሚናገሩት ስለዚህ ፍጡር አጀማመርና አሁን ያለበት ደረጃ ላይ እንዴት ሊገኝ እንደቻለ ነው። ቁጥር 2 እና 3ን ተመልከቱ። እባቡ ሴቲቱን የቀረባት ለምንድን ነው ልትሉ ትችላላችሁ። እንዲያውም ማለፍ ብላችሁ ደግሞ ጥያቄያችሁን ከበድ ስታደርጉ እንዴ ለምን እባቡ አዳምን አልቀረበውም የምትሉም ልትኖሩ ትችላላችሁ። አግባብነት ያለው ጥያቄ ነው። እግዚአብሔር አዳምን በፈጠረው ጊዜ በገነት ካለው ከማንኛውም ዛፍ መብላት እንደሚችል፣ ከዚህኛው ዛፍ ግን እንዳይበላ ከልክሎት አስጠንቅቆት ነግሮትም ነበር። ሔዋን የተፈጠረችው ከአዳም በኋላ እንደመሆኑ መጠን ስለ ዛፉ የሰማችው ከርሱ ነበር። እንግዲህ ከአዳም ይልቅ እርሷን የቀረበበት ምክንያትም ይኸው ሊሆን ይችላል። ሊያስታት፣ ሊያታልላት ከወንዶች ይልቅ ሴቶች ሩህሮችና በቀላሉ የሚነኩ ናቸው። ስለዚህም በሚሰሙት ነገር ሁሉ ቶሎ የመማረክ እድላቸው የሰፋ ነው። ከወንዶች ይልቅ ሴቶች አዳዲስና የሚያጓጓ ነገርን ለመስማት ንቁ ናቸው። በቀላሉ ወደ ሐሰት ትምህርቶች የሚሳቡት በዚህ ምክንያት ነው ሴቶች። በጣም የሚገርመው ደግሞ ብዙ በዘመናችን ያሉ የሐሰት ትምህርቶችና አስተሳሰቦች በሴቶች የተመሰረቱ መሆናቸውን ስነግራችሁ እጅግም ደፍሬ ነው። እህቶች በዚህ ንግግሬ እንዳታዝኑ አደራ እያልኩ ነው። ሰይጣን የሚሰራውን ነገር አሳምሮ ያውቃል። እስቲ የተጠቀመበትን ዘዴ ልብ አድርገን እንመልከት። ተንኮል ያረገዘ ጥያቄ በልቡ ይዟል። ሹክክ ብሎ ወደ ሔዋን መጣና በሆኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን የሚልን ጥያቄ ለሔዋን አቀረበ። ጥያቄው በእግዚአብሔር ቃል ላይ ጥርጥር እንዲኖራት የሚያደርግና የራሷን ሥጋዊ ፍላጎትም የሚያጭር ነበረ። ሔዋንም ለባቡ ጥያቄ መልስ ስትመልስ በገነት ካለው ከዛፍ ፍሬን በላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እንዳትሞቱ ከእርሱ አትብሉ አትንኩትም ተብለናል ስትል ለባቡ መልስን መለሰችለት። አትንኩትም የሚለውን ቃል ፈልጌ ማግኘት አቅቶኛል ወዳጆቼ። እባብ የእግዚአብሔርን ቃል ስለ መካዱ ከቁጥር 4 እና 5 መመልከት ትችላላችሁ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 4 እና 5ን በኋላ ተመልከቱ። የባቡ አቀራረብ ተንኮል የተሞላበት ነበር። እግዚአብሔር መልካም ከሆነ ለምንድነው ለማንኛውም ነገር ገደብ የሚያኖረው በማለት የእግዚአብሔርን ጽድቅ ጥያቄ ውስጥ አስገባ። ይህንን ተመልከቱ። እግዚአብሔር መልካም ከሆነ ለምንድን ነው ለማንኛውም ነገር ገደብ የሚያኖረው በማለት የእግዚአብሔርን ጽድቅ በጥያቄ ውስጥ አስገባ። ሰይጣን አሁን የሔዋንን ልብ እያማለለ ነው። አየሽ ሔዋን፣ መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ እንዳትበሉ፣ ከዛፉ ፍሬም ደግሞ እንዳትቀምሱ ከልክሏችኋል ሲል ወተወታት። እግዚአብሔር ወዳጆቼ ክብሩን ከማንም ጋር የማይጋራ ጻድቅና ቅዱስ አምላክ ነው። ሰይጣን ግን ጥርጥርን በእነሱ ልብ ውስጥ ሲዘራና ያለን። ሔዋን ያደረገችው ሌላ ስህተት ደግሞ በእግዚአብሔር ቃል ላይ መጨመሯ ነበር። ተመልከቱ፣ የሔዋን ከፍተኛ ስህተቷ በእግዚአብሔር ቃል ላይ የሌለውን ቃል መጨመሯ ነው። አንዳንድ የዘመናችን ሰዎችም ሲያሻቸው የራሳቸውን አመለካከት በእግዚአብሔር ቃል ላይ ይጨምራሉ። ከአመለካከታቸው ጋር የማይድላቸው ነው ካገኙት ደግሞ አንዳንድ የቅዱሳት መጻሕፍት ክፍሎችን እንደ እግዚአብሔር ቃል መቀበል አይሆንላቸው። እግዚአብሔር ግን በጣም ከባድ ማስጠንቀቂያ ሰጥቷል። እስቲ የሐሰት ትምህርቶችን ልብ አድርጋችሁ ተመልከቱ። በእግዚአብሔር ቃል ላይ ይጨምራሉ ወይንም ደግሞ ይቀንሳሉ። አንዳንዶች ደግሞ ምንም እንኳን የዳን ነው በጸጋና በእምነት ቢሆንም የኛም መልካም ሥራ ሊታከልበት ይገባል ይላሉ። እስቲ ስለ ደህንነት የእግዚአብሔር ቃል የሚናገረውን እንመልከት። ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው ይላል ዮሐንስ 6 ቁጥር 9። ይህ ሐቅ በጣም አስፈላጊያችን ነው። በረቀቀ ስውር ጥበቡ ሰይጣን እግዚአብሔርን ተቃረነ። በእግዚአብሔር ቃል ምትክ የራሱን ቃል አቀረበ። እምነት ምን ያክል አስፈላጊ እንደሆነ ከሮሜ መልእክት መመልከት ይቻላል። እምነት ለመታዘዝ ያዘጋጃል። እምነት ከሌለ ግን መታዘዝ ፈጽሞውን አይቻልም። አዳምና ሔዋን በእግዚአብሔር ቃል ላይ ስለማመጻቸው ደግሞ ከቁጥር 6 ትመለከታላችሁ። ሰይጣን ያቀረበው ፈተና ለሥጋ ለሰው አእምሮ ወይም ስነ ልቦና እንዲሁም ሃይማኖታዊ ባህሪ ምን ያክል እንደሚስማማ እንመልከት። ዛፉ ለመብላት ያማረ ነበር ይላል። ተመልከቱ ቁጥር 6 ውስጥ ዛፉ ለመብላት ያማረ ነበር ሲል የሰውን ሥጋዊ ፍላጎት ይማርካል ማለት ነው። ለዓይንም የሚያስጎመጅ ሲል የሰውን ስለ ንቦና ወይም ሳይኮሎጂ ይማርካል ማለት ነው። ለጥበብም መልካም የሚለው ደግሞ የሰውን ሃይማኖታዊ ባሪ የሰውን የማምለክ ዝንባሌ ይማርካል። አዲስ ኪዳንን ስንመረምር በምድረ በዳ ሰይጣን ለጌታ ኢየሱስ ክርስቶስ ካቀረባቸው ፈተናዎች ጋር ተመሳሳይ ነበሩ። ማቴዎስ ምዕራፍ 4 ማርቆስ ምዕራፍ 1 እና ሉቃስ ምዕራፍ 4ን ልብ ይሏል። ማቴዎስ ምዕራፍ 4 ማርቆስ ምዕራፍ 1 እና ሉቃስ ምዕራፍ 1ን መመልከት ይቻላል። በመጀመሪያ ደረጃ ለጌታ ያቀረበለት ፈተና እነዚህን ድንጋዮች እንጀራ አድርጋቸው የሚል ነው። ዛፉም ለመብላት ያማረ እንደነበረ ሁሉ ይህም ለሥጋ የሚያመች ነው። ከዚያ በኋላ ደግሞ ሰይጣን ለጌታ ኢየሱስ ክርስቶስ የዚህን ዓለም መንግሥታት ክብር አሳየው። እንዲሁም ደግሞ ዛፉ ለዓይን የሚያስጎመጅ እንደነበረ ሁሉ ይህ ፈተናም ሁሉን ለኔ የሚለውን የሰውን አእምሮ ይማርካል። በመጨረሻም ሰይጣን ለጌታ ኢየሱስ ክርስቶስ ምን አለው? ወድቀህ ስገድልኝ አለው። ዛፊቱ መልካም እንደነበረች ሁሉ ይህ ፈተና ደግሞ የሰውን ልጅ ሃይማኖታዊ ገጽታ የሚያማልል ነው። ዛሬም ቢሆን ሰይጣን ወዳጆቼ በእነዚህ ዘዴዎች ይጠቀማል። ጊዜ እንዳለፈባቸው ነገሮች እርግፍ አድርጎ ያልተወበት ምክንያትም ምንጊዜም እንደሚሰሩለትና እንደሚጠቀምበት ስላረጋገጠ ነው። ይህን በተመለከተ ሐዋርያው ዮሐንስ የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም እንጂ ከአባት አይደለም ይላል አንደኛ ዮሐንስ ምዕራፍ 2 ቁጥር 16። እነዚህ ከላይ የተመለከትናቸው ነጥቦች ለሔዋን ከቀረበላት ፈተና ጋር ምን ያክል ተመሳሳይነት እንዳለው እጅግ አድርገን ማስተዋል አለብን። ኢየሱስ ክርስቶስ እንዳስተማረን እነዚህ ኃጢአቶች የሚመነጩት ከሰው ልብ ነው። ሰይጣን ለሰው ልብ የሚጥምና የሚጣፍጥ ሐሳብ ያቀርባል። ሰው ደግሞ እንዲሁ ላይ ላዩን ብቻ በማየት ይቀበለዋል። ብዙ ሰዎች መንገድ ስቶ የኮበለሉትም በዚህ ምክንያት ነው። ቁጥር 7ን ተመልከቱ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ፣ የበለስንም ቅጠሎች ሰፍቶ ለራሳቸው ግልድም አደረጉ ይላል። በክፍሉ ውስጥ የሁለቱም አይኖች ተከፈቱ ሲል ስለ ህሊናቸው መናገሩ ነው። ከዚያ በፊት ምንም በደል ስላልነበረባቸው ህሊና አስፈልጋቸውም ነበር። ሰው በራሱ ህሊናን መፍጠር አይችልም ወዳጆቼ። በደል ስንፈጽም የሚወክሰን በእያንዳንዳችን ውስጥ ያለ ከሳሽ ነው ህሊና። የበደለኝነት ስሜት የአካል ክፍሎችን ያክል ከሰው ጋር በጥብቅ ተያይዟል። እኔ እስከማውቀው ድረስ አሉ አንድ ምሁር፣ በደቡባዊ ካሊፎርኒያ ዩኒቨርሲቲ የስነ ልቦና ምሁር የሆኑት አንድ ክርስቲያን ሰው፣ እኔ እስከማውቀው ድረስ ከዚህ የበደለኝነት ስሜት ሰውን ነጻ ለማውጣት አንድም የስነ ልቦና ዘዴ የለንም በማለት ተናግረው ነበረ። ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለራሳቸው ምን አደረጉ ይላል? ግልድም አደረጉ ይላል ቁጥር 7። እዚህ ላይ የተጠቀሰው ብቸኛ ዛፍ የበለስ ዛፍ እንደሆነ አስተውላችኋልን? አዎ፣ እንደምታውቁት የዛፍ ቅጠል የተወሰነ የአካል ብልትን ይጋርድ ይሆናል። ዘለቄታዊ መፍትሄ ግን አይደለም። አዳምም ሆነ ሔዋን የበደላቸውን ውጤት ለመሸፈን ሙከራ አደረጉ እንጂ አልተናዘዙም፣ ንስሐ አልገቡም፣ ያሉበትን አስከፊ ሁኔታ መቀበል አልፈለጉም። ዛሬም ቢሆን የሃይማኖታዊ ሰው አቋም ይህን የሚመስል ነው። ሃይማኖታዊ ሥነ ሥርዓቶችን ይፈጽማል። አዘወትሮ ቤተ ክርስቲያንን ይሄድና ደጀ ሰላሙን ይሳለማል። ከውጪ ለሚመለከቱት ሰው በጣም መንፈሳዊ ይመስላል። እዚህ ላይ ሰይጣን በሰው ነፍስና በእግዚአብሔር መካከል ጣልቃ ለመግባት ሙከራ ሲያደርግ እናያለን። ሰውን ሙሉ በሙሉ የራሱ ለማድረግና አምላኩ ለመሆንም ያለውን ፍላጎት አሳየ። ተከታዩ ለመሆን ወደ ኢየሱስ የመጣው የዚያ ባለጸጋ ሰው ችግር ምን ነበር? በእግዚአብሔር አለማመኑ ነው። ስለ እንክርዳዶቹ ከተነገረው ምሳሌ መመልከት ይቻላል። በእንክርዳድ የተመሰሉት የማያምኑ ሰዎች ናቸው። እዚህ ላይ የአዳምና የሔዋን ትልቁ ችግር አለማመን ነው ወገኖቼ። እስቲ ሰይጣን የተጠቀመበትን ዘዴ እንመልከት። በመጀመሪያ ሔዋን ዛፉ ለመብላት ያማረ እንደሆነ አየች። በሁለተኛ ደረጃ ደግሞ ለዓይንም እንደሚያስጎመጅ አየች። በሦስተኛ ደረጃ ደግሞ ለጥበብም መልካም እንደሆነ አየች። ሰይጣን ወገኖቼ እነዚህን ሦስቱን ነጥቦች በመጠቀም የሔዋንን ልብ እንዴት እንዳታለለ ተመልከቱ። ሰይጣን በሰዎች ውስጥ ክፉ ሐሳብን የሚያመጣው ከውጪ ወደ ውስጥ ነው። አስተዋላችሁ? ሰይጣን በሰዎች ልብ ውስጥ ክፉ ሐሳብን የሚያመጣው ከውጪ ወደ ውስጥ ነው። በሌላ በኩል ደግሞ እግዚአብሔር ሥራውን የሚሠራው ወይም የሚጀምረው በሰው ልብ ውስጥ ነው። ከሰው ልብ ነው የሚጀምረው። ሃይማኖት ውጫዊ ሽፋን ነው። እግዚአብሔር ሥራን የሚጀምረው ከሃይማኖት አይደለም። እዚህ ላይ አንድ ጉልህ ልዩነት ላስቀምጥና ትምህርቴን ልደምድመው። ክርስትና ክርስቶስ ማለት እንጂ ወገኖቼ ሃይማኖት ማለት አይደለም። ልብ በሉ፣ ክርስትና ክርስቶስ ማለት እንጂ ሃይማኖት ማለት አይደለም። ቁጥር ስፍር የሌላቸው ሃይማኖቶች በዓለማችን አሉ፣ በአገራችንም እንዲሁ። ኢየሱስ ክርስቶስ ዳግመኛ ተወለዱ እያለን ነው። ስሙ ለዘላለም እየተመሰገነ ይሁን። በዚህች ምሽት ለመጀመሪያ ጊዜ ቀርባችሁ ይህንን የእግዚአብሔርን ቃል የሰማችሁ ያደመጣችሁ ልትኖሩ ትችላላችሁ። ኢየሱስ ክርስቶስ ያድናል እንጂ ወዳጆቼ ሃይማኖት አያድንም። ስለዚህ በኢየሱስ ክርስቶስ ታመኑ። እግዚአብሔር እያንዳንዳችንን ይባርከን። ደህና ደሩ።
አድማጮቻችን፣ ለምሽቱ ያዘጋጀነው የአማርኛ ፕሮግራም እዚህ ላይ ያበቃል። በኦሮምኛ እየተዘጋጀ የሚቀርበው የመጽሐፍ ቅዱስ ጥናት ይቀጥላል። ጥያቄ አስተያየት ቢኖራችሁ በመልእክት ሳጥን ቁጥር 1366 አዲስ አበባ ላችሁ ብትጽፉልን ይደርሰናል ወይም በስልክ